የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ሐምሌ 2 2016 ዓ.ም ምረት መሰናዶ ጀመረ። ጠቅላይ ሚኒስትር አብይ አህመድ ዛሬ በፖርት ሱዳን ጀነራል አብዱል ፈታህ አልቡርሃንን አነጋግሯል። በዚህ ዙሪያ የምሽቱ አብይ ርዕስ ያተኩራል። በሌላ በኩል በጠቅላይ ሚኒስትሩ ኢኮኖሚያዊ ጉዳዮች ላይ ማብራሪያ ከባለሙያዎች ጠይቀናል።
አሁንም ወደ መንግስት ተቋማት እየሄደና መስፈላጊ ነገሮች ላይ የሚውል ከሆነ ለሙስናዋን የሚያባብስ ከሆነ ምስሩ መምጣቱ የዳው ነው እንጂ የሚበዛው ኢኮኖሚ ላይ የገለጠ ጠቀሜታ ላይ ኖሮ ይችላል ማለት ነው።
የዋጋ ግሽበቱ ለመቀነስ እየተደረገ ያለው ውጤት ያመጣ ቢሆንም በሌላ በኩል ያ የመጣው ውጤት እስከ መቼ ድረስ በዚህ ይቀጥላል? መንግስት በምን ሊያሻሽል የሚችልበትን ለማስተዳደርም የተሞከረበት ሁኔታ የለም።
ቀደም ብለው የተሰሙት በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ ሲሆኑ ከተል ያሉት ደግሞ የምጣኔ ሀብት ባለሙያው አቶ ክቡር ገና ናቸው። የምሽቱ ሁለተኛው ምዕራፍ ላይ ከሚደመጡት ዘገባዎቻችንና ትንታኔዎቻችን መካከል የሚሆን ዘገባ ነው። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ዘገባዎች እየመራው እስከ ምሽቱ 4 ሰዓት ድረስ እንቆየው ኤደን ገረመው ነኝ። የተለያዩ ዓለም አቀፍ ዜናዎችና ዘገባዎችም ይዘናል። እንዲሁም ደግሞ ዋና አዘጋጅ የምሽቱ ቆንጅት ታየና ቴሌስ አስማረ ስርጭቱን ከዚሁ ከስቱዲዮ በመሆን ይከውንልናል። አሉላ ከበደ ዜናዎቹን ለማንበብ እዚሁ ስቱዲዮ ከጎኔ አብሮኝ ይገኛል። እስከ ምሽቱ 4 ሰዓት ድረስ ቆይታችሁን ከኛ ጋር ታደርጉ ዘንድ በአክብሮት እየጋበዝኩ አሁን ከዓለም ዙሪያ ወደ ተሰባሰቡት ዜናዎች እሻገራለሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያ ርዕሶቹን። ጠቅላይ ሚኒስትር አብይ አህመድ ዛሬ በፖርት ሱዳን ከጀነራል አብዱል ፈታህ አልቡርሃን ጋር ተገናኝተው ተወያዩ። የፈረንሳይ ፖለቲካ ፓርቲዎች አሸናፊው ነጥሮ ባልወጣበት ምርጫ የበላይነት ለማግኘት ያዙትን ፉክክር አጣጥፈዋል። ለዩክሬን የሚሰጠው ድጋፍ ትኩረት የሚያገኝበት የኔቶ የዋሽንግተን ጉባኤ ተጀመረ የሚሉት ይገኙበታል። ወደ ዝርዝሩ። ጠቅላይ ሚኒስትር አብይ አህመድ ዛሬ በፖርት ሱዳን የሱዳን ሉዓላዊ ምክር ቤት ፕሬዝዳንት ጀነራል አብዱል ፈታህ አልቡርሃን ጋር ተገናኝተው ተወያይተዋል። ጠቅላይ ሚኒስትሩ የሱዳን ወታደራዊ መንግስት ዋና ከተማውን ወደ ፖርት ሱዳን ካዛወረ ወዲህ በስፍራው ተገኝተው ጀነራል አብዱል ፈታህ አልቡርሃንን የጎበኙ የመጀመሪያው የውጭ ሀገር መሪ መሆናቸው ነው ሮይተርስ የዘገበበት ነው። ለዝርዝሩ ኬኔዲ አባተ።
ጠቅላይ ሚኒስትር አብይ አህመድ ዛሬ ማክሰኞ ጠዋት ሐምሌ 2 ቀን 2016 ዓ.ም ተመረጠ ወደ ፖርት ሱዳን አቅንተው ከሱዳን ሉዓላዊ ምክር ቤት ፕሬዝዳንትና የአገሪቱ ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን ጋር ተወያይተዋል። በመንግስታዊው የሱዳን ጦር ኃይሎችና በጀነራል መሐመድ አምዳን ደጋሎ በሚመራው የፈጥኖ ደራሽ ኃይሎች መካከል ካለፈው አመት ሚያዝያ ወር ጀምሮ ላለፉት 15 ወራት ለቀጠለው ውጊያ መፍትሄ ማፈላለግ የጠቅላይ ሚኒስትሩ ጉዞ ዓላማ እንደሆነ ጽህፈት ቤታቸው አስታውቋል። የጠቅላይ ሚኒስትሩ ጽህፈት ቤት በማህበራዊ የትስስር ገጾቹ ባወጣው መረጃ የጠቅላይ ሚኒስትር አብይ የፖርት ሱዳን ጉዞ ለሱዳን መረጋጋት የሚያከናውኑት ጥረት ቀጣይ እርምጃ ነው ብሏል። ይሄው ጉብኝት የተካሄደው ባለፈው ወር የፈጥኖ ደራሹ ኃይሎች በደቡብ ምስራቅ ስናር ግዛት ላይ ጥቃት መፈጸማቸውን ተከትሎ ጦርነቱ ሱዳን ከኢትዮጵያ ጋር ወደምትዋሰንበት ድንበር ከተቃረበ በኋላ ነው። የጦርነቱ አሉታዊ ተጽዕኖ ከሱዳን ባሻገር ቀጠናዊ ውጤት እንዳለው ያመለከቱት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነብዩ ተድላ ጠቅላይ ሚኒስትር አብይ ዛሬ ወደ ሱዳን ያቀኑት ባለፈው ሳምንት ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ መሰረት መፍትሄ ለማፈላለግ እንደሆነ ለአሜሪካ ድምጽ ተናግረዋል።
ጠቅላይ ሚኒስትሩ አኩድ ይደረጉ የነበሩ ጥረቶች ነበሩት። ሱዳን ላይ ያለውን ሁኔታ መፍትሄ ለመስጠት አሁን ያሉት ኢኒሽቲቮች ብዙም ገፍተው የሰላም መፍትሄ እያመጡም ስላልሆነ እንዲህ እንደ ሀገር እንደ አንድ ወዳጅ ጎረቤት ምን ልናግዝ እንችላለን የሚለውን ነገር ያው እያየሁ ነው። ሀገሩ እየፈረሰ ነው ያለው። አጠቃላይ ውጊያው ለሱዳን ብቻ ሳይሆን ለክልሉ የሚኖረው አንጻር መስፈል ለመፈልግ የሚደረግ ጥረት አካል ነው።
ጠቅላይ ሚኒስትር አብይ አህመድ በሁለቱ የሱዳን ተፋላሚ ኃይሎች መካከል ውጊያ መቀስቀሱን ተከትሎ ወታደራዊው መንግስት ዋና ከተማውን ወደ ፖርት ሱዳን ካዛወረ ወዲህ የሱዳን ጦር አዛዥ ጀነራል አብዱል ፈታ አልቡርሃንን ወደ ስፍራው አቅንተው የጎበኙ የመጀመሪያው የውጭ ሀገር መሪ መሆናቸውን ሮይተርስ ዘግቧል። ይሁንና ጠቅላይ ሚኒስትሩ በፖርት ሱዳን ዛሬ ባደረጉት የአንድ ቀን ጉብኝት በሱዳን ሰላም ጉዳይ ከጀነራል አልቡርሃን ጋራ ስላካሄዱት ውይይት በግልጽ የታወቀ ነገር የለም። በሱዳን ወታደራዊ አንጃዎች መካከል የተስፋፋው ጦርነት በሺዎች የሚቆጠሩ ሰዎችን ለሞት ከመዳረጉ በተጨማሪ 10 ሚሊዮን የሚደርሱ ዜጎችን ከቤት ንብረታቸው እንዲፈናቀሉ ማድረጉንና በአገሪቱ የተለያዩ ክፍሎች የረሃብ መሰል ሁኔታዎችን ማስከተሉ ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ለዩክሬን የሚሰጠው ድጋፍ ትኩረት የሚያገኝበት የኔቶ የዋሽንግተን ጉባኤ ዛሬ ጀመረ። የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ጉባኤ ዛሬ በዋሽንግተን ሲከፈት በሩሲያ የተፈጸመባትን ወረራ ለመከላከል በያዘችው ወታደራዊ ዘመቻ ዩክሬንን መደገፍ ዋናው የመነጋገሪያ አጀንዳ መሆኑም ተገልጧል። የዩክሬንን ጦር ለመርዳት አሁን በአገራት በተናጠል ያደርጓቸው የነበሩ ጥረቶች የኔቶ መሪዎች በኔቶ ወደ ተቀናጀ መርሃ ግብር ለመውሰድ ያዙትን እቅድ ያጠናቅቃሉ ተብሎም ተጠብቋል። ለዩክሬን የሚሰጠው እርዳታ የዩክሬን መሪዎች ከሚደርስባቸው የአየር ጥቃት ለመከላከልና ብሎም የሩሲያን ጦር ግስጋሴ ለመመከት የሚያስፈልጓቸውን በተደጋጋሚ የሚጠየቋቸውን አዳዲስ የጦር መሳሪያዎች፣ የአየር መከላከያና ሌሎች እርዳታዎች እንደሚጨምርም ተመልክቷል። ጉባኤው በተጨማሪም የዩክሬንን ወደ ኔቶ አባልነት የሚወስድ መንገድ ያጠናል ተብሎ ይጠበቃል። የዛሬው አጀንዳ በተጨማሪም በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሚመሩ በሴቶች በሰላምና በደህንነት ጉዳዮች ላይ የሚያተኩር የጠረጴዛ ዙሪያ ውይይት ያካትታል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የኔቶን 75ኛ ዓመት የምስረታ በዓል ምክንያት በማድረግ ዛሬ ማምሻው ላይ በሚካሄደው የመታሰቢያ ዝግጅት ወቅት ንግግር ያሰማሉ። ይሁንና ባይደን ወደ ጉባኤው አዳራሽ የሚያቀኑት ባለፈው የሰኔ ወር አጋማሽ ከሪፐብሊካን እጩ ተፎካካሪያቸው ትራምፕ ጋር ክርክር ባደረጉበት ወቅት ያሳዩት ደካማ አፈጻጸም በአገር ውስጥ የእድሜያቸውን መግፋት አስመልክቶ የሚነሱትን ስጋቶች በቀሰቀሰበትና በዳግም የምርጫ ዘመቻቸው ዙሪያም ጥያቄዎች እየተነሱ ባሉበት ወቅት ነው። አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ የሚተላለፈውን የሰዓቱን የዓለም ዜና ነው። የፈረንሳይ ፖለቲካ ፓርቲዎች አሸናፊው ነጥሮ ባልወጣበት ምርጫ የበላይነት ለማግኘት ያዙትን ፉክክር አጧጡፈዋል። የትኛውም የፖለቲካ ኃይል ግልጽ አብላጫ ድምጽ ያላገኘበትን የትላንት በስቲያውን የምርጫ ውጤት ተከትሎ አገሪቱን የመምራት ስልጣን ባለቤት ገና ባለየበት የፈረንሳይ ፓርቲዎች ዛሬ ማክሰኞ ጠንካራ ሆኖ ለመታየትና አጋሮችን ለማሰባሰብ ጥረት ይዘዋል። በምርጫው ያልተጠበቀ ውጤት ያስመዘገቡት ኒው ፖፑላር ፍሮንት የተባለው የግራ ዘመም ጥምረት ተመራጭ የፓርላማ አባላት የአገሪቱ ሸንጎ ከሚከፈትበት የፊታችን ሐምሌ 11 አስቀድሞ አዲሱን የሥራ ቦታቸውን መጎብኘት ይዘዋል። ይሁን እንጂ የአረንጓዴ፣ የሶሻሊስትና የኮሚኒስት እንዲሁም የአክራሪው ግራ ዘመም ፓርቲዎች ጥምረት ኤልኤፍአይ አባላት በበኩላቸው ማንን ጠቅላይ ሚኒስትር ይሁን በሚለውና ሰፊ ጥምረት ለመመስረት በመሳሰሉ ሐሳቦች ዙሪያ አሁንም እየተከራከሩ ነው። ግራ ዘመሙ ፓርቲዎች በአጠቃላይ 577 መቀመጫዎች ካሉት የፈረንሳይ ብሔራዊ ምክር ቤት በድምር 193 መቀመጫዎችን በመያዝ ከሁሉም ከፍ ያለ ድምጽ ቢያገኙም መንግስት ለመመስረት የሚያስችላቸውን ባለ 289 አብላጫ መቀመጫ ግን ሳያገኙ ቀርተዋል። ሆኖም የኤልኤፍአይ መሪ ማቲልዴ ፓኖት እንዳስረዱት ግን የጥምረቱ አባላት እስከ ሳምንቱ መገባደጃ ጠቅላይ ሚኒስትር ሊሆኑ የሚችሉትን ሰው ለመሰየም እቅድ አላቸው። በፈረንሳይ ፖለቲካ ስርዓት ጠቅላይ ሚኒስትር የሚሾመው በፕሬዝዳንቱ ቢሆንም የፓርላማውን የትምምን ድምጽ ማግኘት ስለሚሻ ሶስት የተለያዩ የፖለቲካ ኃይሎች ተዋናይ በሆኑበት የፖለቲካ ምህዳር ይህን መሰሉ ውጥን ቀላል ላይሆን እንደሚችልም እየተነገረ ነው። እስራኤል በጋዛ ከተማ ላይ የከፈተችው ወታደራዊ ዘመቻ እንዳሳሰበው የመንግስታቱ ድርጅት አስታወቀ። የሐማስ መሪዎች በሁለቱ ወገኖች መካከል እየተካሄደ ያለውን የተኩስ አቁም ድርድር ሊጎዳው እንደሚችል ቢያስጠነቅቁም የእስራኤል ጦር ግን በጋዛ ከተማ ላይ የጀመረውን ወታደራዊ ዘመቻ በዛሬው ዕለት አጠናክሮ ቀጥሏል። የእስራኤል ወታደራዊ ኃይሎች በሻጂያ አካባቢ ባካሄዱት ውጊያ በርከት ያሉ ታጣቂዎችን ገድለናል ብለዋል። ይሁን እንጂ የተባበሩት መንግስታት የሰብአዊ ጉዳዮች ቢሮ እስራኤል በከተማይቱ ላይ ከፈተችው ወታደራዊ ዘመቻና ሲቪሎች አካባቢውን ለቀው እንዲወጡ የሰጠችው ትዕዛዝ ያሳደረበትን ስጋት ገልጿል። የመንግስታቱ ድርጅት አክሎም እስራኤል የሰላማዊ ሰዎችን ደህንነት መጠበቅ ለማረጋጋት ነዋሪዎች አካባቢውን ለቀው ወደ ምዕራባዊ ጋዛ ከተማ እንዲሄዱ ባለፈው እሁድ የሰጠችው ትዕዛዝ የእስራኤል ጦር በአካባቢው ያካሄደው ወታደራዊ ዘመቻ ከዚያ በኋላ አጠናክሮ እንደሚቀጥል ገልጾ እንደነበር አስታውሷል። የተባበሩት መንግስታት የሰብአዊ ጉዳዮች ጽህፈት ቤት የእስራኤል ጦር ሰላማዊ ሰዎች አካባቢዎቹን ለቀው እንዲወጡ በሚል የሚሰጧቸው ትዕዛዞች አንዳንዴ ነዋሪዎች ወታደራዊ እንቅስቃሴዎች ወደሚካሄዱባቸው አካባቢዎች እንዲዛወሩ ማድረጋቸውን ጨምሮ ግራ የሚያጋቡ መሆናቸውን ጠቅሶ በተደጋጋሚ ስጋቱን ገልጿል። አሁንም እስራኤል ውስጥ የሚገኙ ሲቪሎችን ደህንነት ለማረጋጋት አስፈላጊ ጥረቶች ሙሉ በሙሉ እንዲደረጉ በድጋሚ ጥሪያችንን እናቀርባለን ሲል ድርጅቱ በመግለጫው አሳስቧል። ይበንዲ እንዳለ የግብጻውያን አደራዳሪዎች ለጋዛው ጦርነት ልባት ለማበጀት በያዙትና ረጅም ጊዜ ባስቆጠረው ጥረት ቀጥለዋል። በተያያዘም በእስራኤልና በሐማስ መካከል የተኩስ አቁም ስምምነት እንዲደረስ ከተያዘው ጥረት ጋር በተዛመደ የዩናይትድ ስቴትስ ባለስልጣናት ግብጽ እንደሚገኙ ዋይት ሀውስ አስታውቋል። የዋይት ሀውስ የብሔራዊ ደህንነት ጉዳዮች ቃል አቀባይ ጆን ከርቢ በትላንትናው ዕለት ለጋዜጠኞች ሲናገሩም የሲአይኤ ዲሬክተር ቢል በርንስ እንዲሁም የዩናይትድ ስቴትስ የመካከለኛው ምስራቅ መልእክተኛ ብሬት ማክገርግ ከግብጽ፣ ከእስራኤልና ከዮርዳኖስ አቻዎቻቸው ጋር ለመነጋገር ካይሮ ይገኛሉ ብለዋል። በሁለቱ ወገኖች መካከል ስምምነት ለመድረስ አሁንም መሞላት የሚሹ አንዳንድ ክፍተቶች አሉ ያሉት ኬርቢ፣ ሆኖም ለስኬት ሊያበቃ የሚችል እድል መኖሩን ባናምን ቡድኑን ወደዚያ ባላክን ነበር ሲሉም አስታውቀዋል። ክብራትና ክብራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
የተከበራችሁ አድማጭ ተመልካቾቻችን ካለም ዙሪያ የተሰባሰበውን ዜና ያደረሰን አሉላ ከበደ ነበር። እናመሰግናለን። ኤደን ገረመው መሰናዶውን እየመራው አብሬያችሁ እቆያለሁ። አበባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን፣ እንዲሁም ደግሞ ቆንጅት ታዬ የምሽቱ ተረኛ ዋና አዘጋጅ፣ ኤልያስ አስማረ ስርጭቱን በምስልና በድምጽ የሚከውንልን ባለሙያዎች ነን። አብራችሁን ታምሹ ዘንድ በአክብሮት እየጋበዝን ለምሽቱ ወደ ያዝነው አብይ ርዕሰ ጉዳይ እንሻገራለን። የኦሮሞ ብሔረሰብ ልዩ ዞን ዋና አስተዳዳሪን ግድያ ተከትሎ ለጸጥታ ችግሮች መፍትሄ እንዲፈለግ ተጠየቀ። በአማራ ክልል የኦሮሞ ብሔረሰብ ልዩ ዞን የሚታዩት የጸጥታ ችግሮችና ተያያዥ ሁኔታዎችን መፍትሄ እንዲበጅላቸው አባ ገዳዎች፣ የሀገር ሽማግሌዎችና የሃይማኖት አባቶች ጥሪ አቅርበዋል። የዞኑ ዋና አስተዳዳሪ አህመድ አሊ ባለፈው ሳምንት አርብ ታጣቂዎች መገደላቸውን ተከትሎ በነዋሪዎቹ ዘንድ የደህንነት ስጋት መፈጠሩንም ጥሪ አቅራቢዎቹ አመልክተዋል። በዞኑ የገዢው ብልጽግና ፓርቲ ጽህፈት ቤት ኃላፊ አብደላ አህመድ የዋና አስተዳዳሪው ግድያ አሁንም በምርመራ ላይ እንደሚገኝ ለአሜሪካ ድምጽ ገልጸዋል። ፀሐይ ዳምጠው ዘገባ አላት።
ባለፈው ሳምንት አርብ በአማራ ክልል የኦሮሞ ብሔረሰብ ልዩ ዞን ዋና አስተዳዳሪው አቶ አህመድ አሊ በዞኑ ዋና ከተማ ከሚሴ በታጣቂዎች መገደላቸውን ተከትሎ ለአሜሪካ ድምጽ አስተያየታቸውን የሰጡ አባገዳዎች፣ የአገር ሽማግሌዎችና የሃይማኖት አባቶች በዞኑ እየታዩ ያሉት የጸጥታ ችግሮችና ተያያዥ ሁኔታዎች መፍትሄ እንዲበጅላቸው ጥሪ አቅርበዋል። የወሎ ኦሮሞ አባገዳ አህመድ መሐመድ ዑመር በዞኑ እየተስፋፋ ነው ያሉት የንጹሃን ዜጎች እገታና ግድያ ሊወገዝ እንደሚገባ ተናግረዋል።
ያቺ ሳዳ ልጅሩ ተባነበር በሚያባበኩ ራቁመ ካናት በጃጅ ዳን አፋናኔ ፉዳኔ።
ይህ ድርጊት ባልተለመደ ሁኔታ በዞኑ ብሎም በከተማዋ እየተደጋገመ ነው። አሁን በከተማዋ ያለው እንቅስቃሴ የተረጋጋ ቢሆንም ህብረተሰቡ በከፍተኛ ስጋት ውስጥ ነው። ከሁለት ሳምንት በፊት የወሎ አባበኩ ልጅ ማንነታቸው ባልታወቁ ግለሰቦች በባጃጅ ታፍነው ከተወሰዱ በኋላ 500,000 ብር የማስለቀቂያ ቤዛ ተጠይቆባቸው ገንዘቡ ቢከፈልም ተገድለው ተጥለው ተገኝቷል። ይህ ነገር በኗሪዎች ላይ የከፋ የደህንነት ስጋት አሳድሯል። አሁን ሁሉም አካልና መንግስት የህዝቡን ደህንነት መጠበቅ፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና አባገዳዎችም ድርጊቱን ማውገዝ ይጠበቅብናል የሚል እምነት አለኝ። ችግሩ በአፋጣኝ ካልተቀረፈ የሁሉንም ቤት ማንኳኳቱ አይቀርም።
የከሚሴ ከተማ የእስልምና ጉዳዮች ጽህፈት ቤት ኃላፊ ሼህ ሁሴን አልይ በኩላቸው አሁን በከተማው አንጻራዊ ሰላም መኖሩን ጠቅሰው ዘላቂ ሰላም እንዲሰፍን ግን ሁሉም አካባቢውን በንቃት መጠበቅ ይኖርበታል ብለዋል።
ማህበረሰቡ የተደናገጠበትና ግራ የተጋባበት ሁኔታ ነበረ። ያ እንግዲህ በማግስት ደግሞ እያደረ የተሻለ ዛሬ በተለይ ጤና ነው ሪፋሽን። ትናንትና በተለይ ደግሞ ክልል አመራሮች መጣ ነበረ ጣቸው ከጣት ከከፊል ማህበረሰብ ጋር ውይይት አድርገዋል። እንደገና ከስሚንሰሱን ላይ ደግሞ የሀገር ሽማግሌዎችና የሃይማኖት አባቶችን እንደዚሁም እስልምና ጉዳዮችን አግኝተው ለብቻ ያማከሩበትና ያወያዩበት ሁኔታዎች አሉ። ነገ ዋስትና ስለሌለን አሁኑ ከወዲሁ የሃይማኖት አባት እንደ ሃይማኖት አባትነት፣ በአገዳዎች እንደ አባገዳዎች፣ ሽማግሌ የሀገር ሽማግሌዎች እንደ ሀገር ሽማግሌ፣ ወጣቱ እንደ ወጣት፣ ሴቱ እንደ ሴት፣ ሁሉም ሰው በዚህ ለሰላምና ለመረጋጋት ፍላችን ያው የበኩላችን መስራት አለብን የሚለውን ነገር በደንብ መሰራት አለበት። በስፋት
መሰል ችግሮች እንዳይደጋገሙ ለመግታት የመረጃ ስርዓት ያለውን አስፈላጊነት ያነሱ ሼህ ሁሴን መንግስት ስርዓቱን እንዲያበጅ ጠይቀዋል። የዞኑ የብልጽግና ጽህፈት ቤት ኃላፊ አብደላ አህመድ በኩላቸው ከዋናው አስተዳዳሪ ግድያ ጋር በተያያዘ በከተማዋ ውጥረት ተፈጥሮ እንደነበር ገልጸው አሁን ረገብ ማለቱን ተናግረዋል። በአካባቢው የመንግስት የጸጥታ ኃይሎች መሰማራታቸውን የጠቀሱት አቶ አብደላ በዋናው አስተዳዳሪው ላይ የተፈጸመው ግድያ አሁን በምርመራ ሂደት ላይ እንደሚገኝ አብራርተዋል።
ግድያውን በተመለከተ ምርመራ በማጣራት ሂደት ላይ ነን። እገሌ ነው ተብሎ የተረጋገጠ ነገር የለም። ሂደቱ እንደተጠናቀቀ ለህዝብ ይፋ ይደረጋል። አሁን ከተማው በተረጋጋ ሁኔታ ውስጥ ይገኛል። ሰላም ነው። የጸጥታ ኃይሎችም በስራ ላይ ናቸው።
የልዩ ዞን የብልጽግና ጽህፈት ቤት ኃላፊ ይህን ቢሉም የልዩ ዞን ኮሚኒኬሽን ጽህፈት ቤት ግን ባለፈው ሳምንት አርብ በፌስቡክ የማህበራዊ ትስስር ገጹ ባወጣው መግለጫ ለዋናው አስተዳዳሪ ግድያ ጽንፈኛው የሸኔ ታጣቂ ቡድን በማለት የገለጸውን የኦሮሞ ነጻነት ሰራዊት ተጠያቂ አድርጓል። የኦሮሞ ነጻነት ሰራዊት ከዚህ ቀደም የሚቀርቡበትን መሰል ውንጀላዎችን በተደጋጋሚ ማስተባበሉ ይታወሳል። በኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ኃላፊ አቶ አለባቸው ብራኑ ግድያውን ለማጣራት ኮሚሽኑ ባለሙያዎችን ማስተማራቱንም አስታውቀዋል።
ዜና ላይ እኛም አይተነዋል። ባለሙያዎች ተመድበው እየሰሩ ነው፣ እያጣሩ ነው። በእነማን እንደ ጉዳት ደረሰባቸው፣ እንደ ሞት የሚለውን ቬሪፋይ ለማድረግ ባለሙያዎች ተመድበው እየሰሩ ነው። እዛዎች ምንም የደረስንበት ነገር የለም። ያው በሚዲያ እንደ ማንኛውም ሰው እና ተቋም ያው ያየ ነው። ያን መሰረት አድርገን ሚዲያም አንዱ ራሱ የመረጃ ምንጭ ስለሆነ ያን መሰረት አድርገን የስራችንን እየሰራ ነው። እዛ ቦታ ላይ ብቻ የተወሰነ ሳይሆን ይሄ አሁን የምታዩ ችግር ኦልሞስት ብዙ ቦታዎች ላይ ያለ ችግር ነው። የቅርቡን እንኳን የተማሪዎችን ብንወስድ በሚዲያ እንዳየ ነው እንደዚህ አይነት ነገሮች አሉ። እኛ የምንከታተላቸው ብዙ በርካታ ጉዳዮች አሉና አጠቃላይ ችግሮች በሆነ መንገድ ካልተፈቱ ድረስ እንዲህ አይነት ነገሮች ያው ስርዓት አልበኝነትም እስካለ ድረስ እንዲህ አይነት ነገሮች ይቀጥላሉ እና በርካታ ቦታዎች ላይ እኛ ጋር እየደወሉ የሚደርሱ ጥቆማዎች አሉና እነሱን ክትትል እያደረግን ነው። ዞሮ ዞሮ
አባገዳዎች፣ የሀገር ሽማግሌዎች እና የሃይማኖት አባቶች ለመንግስት ባቀረቡት ጥሪ ለዜጎች ደህንነት ጥበቃ እንዲያደርግ ጠይቀዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የተከታተላችሁት ለምሽቱ የያዝነውን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በዓለም ዋጭ የስደተኞች መጠለያ የታጣቂዎች ጥቃት ሞትና ጉዳት ደረሰ። በሰሜን ጎንደር ዞን በሚገኘው የዓለም ዋጭ የስደተኞች መጠለያ ጣቢያ ባለፈው ሳምንት ቅዳሜና ትላንት ሰኞ ለዘረፋ የተደራጁ ታጣቂዎች በፈጸሙት ጥቃት አንድ ሰው መገደሉንና ሌሎች 10 ሰዎች መቁሰላቸውን ስደተኞች ተናግረዋል። ስደተኞቹ ለአሜሪካ ድምጽ በሰጡት ቃል ባለፈው ሳምንት ቀዳሚ ምሽት ወደ መጠለያ ጣቢያው የገቡት አጣቂዎች 8 ሰዎችን በስለት ወቅተው ማቁሰላቸውን ተናግረዋል። ትላንት ሰኞ በተፈጸመ ሌላ ጥቃት ደግሞ የሰው ህይወት ማለፉና የቆሰሉ መኖራቸውንም ጨምረው ገልጸዋል። የመጠለያ ጣቢያው የሚገኝበት የዳባት ወረዳ የጭላ ቀበሌ አስተዳደር በበኩሉ በሁለቱም ቀናት በተፈጸሙት ጥቃቶች አንድ ሰው መገደሉና የተጎዱትም እንዳሉ አረጋግጦ የመጠለያ ጣቢያውን ጸጥታ ለማስከበር እየሰራው ነው ብሏል። ገብረ ሚካኤል ገብረ መድህን ዝርዝራለሁ።
በአማራ ክልል ሰሜን ጎንደር ዞን በዳባት ወረዳ ውስጥ የተቋቋመው የዓለም ዋቂ የስደተኞች መጠለያ ጣቢያ ነዋሪዎች ለአሜሪካ ድምጽ በሰጡት ቃለ መጠይቅ ባለፈው ሳምንት ቅዳሜና ትላንት ሰኞ ማለትም ሰኔ 29 እና ሐምሌ 1 ቀን 2016 ዓ.ም ምሽት ላይ ታጣቂዎች በፈጸሙት ጥቃት ሰዎች መገደላቸውንና መቁሰላቸውን ተናግረዋል። ከቅዳሜ ምሽቱ ጥቃት ሰለባዎች አንዱ የሆኑትና ለደህንነታቸው በመስጋት ስማቸው መግለጽ ያልፈለጉ ኤርትራዊ ስደተኛ 8 ታጣቂዎች በሁለት ቡድን ሆነው በመጠለያው ነዋሪዎች ላይ ጥቃት ማድረሳቸውን አስረድተዋል።
በመጠለያ ጣቢያ ውስጥ ሰው ጠይቄ ወደ ማረፊያዬ እየተመለስሁ ነው የመጡብኝ። በመጀመሪያ አስቁመው ሆዴ አካባቢ በሰደፍ መጡኝ። ምን አደረግኋችሁ ብዬ ስጠይቃቸው የሞባይል ስልኬንና ገንዘብ እንድሰጣቸው ጠየቁኝ። ሞባይልም ብርም እንደሌለኝ ስነግራቸው ታፋዬ ላይ በስለት ወጉኝ። በተመሳሳይ መንገድ በስለት ተወቅተን የቆሰልነው 8 ሰዎች ነን። ሁላችንም ሆስፒታል ተወስደን ታክመናል።
ሌላው አስተያየት ሰጭም ስለ ቅዳሜ ምሽቱ ጥቃት ሲናገር ታጣቂዎቹ ተደራጅተው ለዘረፋ የመጡ ነበሩ ይላል።
ምሽት ሰዓት 8 ድረስ ዳጣቁ 7 ሰዓት ነው።
ታጣቂዎቹ በእለቱ ከምሽቱ 2 ሰዓት ላይ ወደ መጠለያው እንደገቡ በዘረፋ ላይ ነው የተሰማሩት። 8 ሰዎችንም በስለት ወቅተው አቁስለዋል። እየዞሩ የሚጠይቁት የሞባይል ስልክና ገንዘብ እንድንሰጣቸው ነበር። በመጠለያው እንዲህ አይነት ተግባር የተለመደ ቢሆንም የአሁኑ ግን በተደራጀ መንገድ ነው የተፈጸመው።
በዓለም ዋቂ የመጠለያ ጣቢያ የነበረው ጥበቃ ከተነሳ 2 ሳምንት ማስቆጠሩን ያስታወሰው ይኸው አስተያየት ሰጪ ከዚያ ጊዜ ወዲህ ስደተኛው ምንም አይነት የጥበቃ አገልግሎት እያገኘ አይደለም ብለዋል። የቅዳሜውን ጥቃት ተከትሎም ስደተኛው ራሱን በማደራጀት መጠለያውን ለመጠበቅ መወሰኑን ተናግረዋል። ሆኖም ትላንት ሰኞ ምሽት ለጥበቃ በወጡት ስደተኞች ላይ ታጣቂዎች ተኩስ እንደከፈቱባቸውና በዚህም ጉዳት መድረሱን 3ኛ አስተያየት ሰጪ ለአሜሪካ ድምጽ ገልጿል።
በታጣቂዎቹ ጥቃት 3 ሰዎች በጥይት ተመተዋል። አንደኛው ወዲያውኑ ሲያርፍ፣ ሁለቱ ደግሞ በጽኑ ቆስለው ሆስፒታል ገብተዋል። ከነርሱም አንዱ ህይወቱ አልፏል። አስከሬኑን ለመቀበል እየጠበቅን ነው። ስለዚህ 2 ሰዎች እንደተገደሉብን አውቀናል።
በመጠለያ ጣቢያው ላይ ተፈጸሙ ስለተባሉት ጥቃቶች ለአሜሪካ ድምጽ አስተያየት የሰጡት መጠለያ ጣቢያው የሚገኝበት በዳባት ወረዳ የጭላ ቀበሌ አስተዳዳሪ አቶ ምናለ ግብነ በቅዳሜ ዕለቱ ጥቃት 7 ሰዎች መቁሰላቸውን በትላንት ሰኞም እንዲሁ ጉዳት መድረሱን አረጋግጠዋል።
2 ሰዓት ቢሆን ነው ያው ጥበቃ ማዞ አካባቢ ከመንግስት አካልን ከአራሪስ ጋርን ተነጋግሮ ጥበቃ ዘው የተከተረ ጥበቃ ነበር ዙሪያውን ያዘው ዳለዳል። ያው መሃል ላይ 2 ጥይት ተተኮሰ፣ ግን የተኮሰው አካል ወደ ዳር መውጣት አልቻለም። አንድ የሞተ አለ፣ 2 ቆሰለ አለ።
እስካሁን የተረጋገጠው አንድ ሞት ነው።
አንድ የሞተ ነው።
ጥቃቶቹ ስደተኛውን የማወክ ተግባር እንደሆነ ያመለከቱት አስተዳዳሪው ቀደም ሲል በመጠለያ ጣቢያው የነበሩ የጥበቃ ኃይሎች ተነስተው ስለሄዱ የቀበሌው አስተዳደር የታጠቁ ሚሊሻዎችን ማሰማራቱን አስታውቀዋል።
ወዳያ ሚሊሻ መልምለን የታጠቀ ኃይል መልምለው ዳር ለዳር ያስጠበቅንበት ያለንበት ከተማ ያለ።
ስለዚህ
አሁን ችግሩ በዳር የሚመጣ ነገር የለም፣ መሀል ላይ ነው የሚፈነዳ ያለ።
የቅዳሜ ዕለቱን ጥቃት በተመለከተ ለአሜሪካ ድምጽ አስተያየት የሰጡት በኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት የዓለም ዋጭ የኩመርና የአውላላ መጠለያዎች አስተባባሪ አቶ ታምራት ደምሴ በጥቃቱ ሰዎች መቁሰላቸውን አረጋግጠው በመጠለያ ጣቢያው ቀደም ሲል የነበረውን ጥበቃ ለመመለስ ጥረት እየተደረገ ነው ብለዋል።
ከሚመለከታቸው አካላቶች ጋር ተነጋግሮ ጥበቃውን ከዚህ በፊት በነበረውም አግባብ እንዲሆን ስራ እየተሰራ ነው ያለው።
የመጠለያ ጣቢያው የሚገኝበት አካባቢ የግጭት ቀጣና መሆኑን የገለጹት ስደተኞቹ በበኩላቸው እዚሁ እየተገደልንና እየተዘረፍን መኖር የለብንም፣ የሚመለከታቸው አካላት የጸጥታ ዋስትና ወዳለበት ቦታ ያዛውሩን አሊያም መንግስት መንገዱን ይክፈትልንና ወደ ፈለግነው መዳረሻ እንጓዝ ሲሉ ጠይቀዋል። በመጠለያዎቹ ላይ በተደጋጋሚ ስለሚፈጸመው ጥቃትና ስደተኞቹ ስለሚያነሱት ጥያቄ ከኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ቃል አቀባይ ምላሽና አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ከሰሜን ጎንደር ዞን አስተዳደርና ከዞኑ የጸጥታ ጽፈት ቤትም ተጨማሪ ምላሽና አስተያየት ለማግኘት ብንደውልም ኃላፊዎቹ ስልክ ባለማንሳታቸው ለማካተት አልቻልንም። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
በትግራይ ክልል የ12ኛ ክፍል መልቀቂያ ፈተና እየተሰጠ ነው። በትግራይ ክልል የ12ኛ ክፍል መልቀቂያ ፈተና ዛሬ ማክሰኞ የተጀመረ ሲሆን ከ54000 በላይ ተማሪዎች ለፈተናው እንደሚቀመጡ የክልሉ ትምህርት ቢሮ አስታውቋል። በክልሉ በሚገኙ 4 ዩኒቨርሲቲዎች ቅጽር ግቢ ውስጥ በመሰጠት ላይ የሚገኘው ፈተናው በ3 ዙሮች እስከ ሐምሌ 12 ቀን 2016 ዓ.ም እንደሚሰጥም ተመላክቷል። የክልሉ ለመጀመሪያ ጊዜ በበይነ መረብ የሚፈተኑ ተማሪዎች እንደሚኖሩት የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሽ ተናግረዋል። በሌላ በተያያዘ ዜና ደግሞ የትግራይ ክልል ጊዜያዊ አስተዳደር አመራሮች በፕሪቶሪያው ስምምነት አፈጻጸም ግምገማ ወደ ኢትዮጵያ ከመጡት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ አምባሳደር ማይክ ሃመር ጋር አዲስ አበባ ላይ ተገናኝቷል። ሙልጌታ አጽባ ዘገባለሁ።
የትግራይ ክልል የ12ኛ ክፍል ተማሪዎች ከሌሎች ክልሎች የብሔራዊ መልቀቂያ ፈተናዎች ጋራ ከ5 ዓመታት በኋላ በተመሳሳይ ጊዜ የሚቀመጡበት የ2016 ዓመተ ምህረት የትምህርት ዘመን የሁለተኛ ደረጃ ትምህርት ማጠናቀቂያ ፈተና ዛሬ ማክሰኞ በክልሉ መሰጠት ጀምሯል። የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዓሽ እንደገለጹት ከዛሬ ሐምሌ 2 እስከ 12 ቀን 2016 ዓመተ ምህረት ድረስ በ3 ዙሮች እንደሚሰጥ ተናግረዋል።
ማንቲ ዝጀመሩ አብ 2000 12 ዓመተ ምህረት
ዛሬ ፈተናውን መውሰድ የጀመሩ ተማሪዎች በ2012 ዓመተ ምህረት የ10ኛ ክፍል ተማሪዎች የነበሩና የመማር ማስተማሩን ሂደት ከጀመርም በኋላ በፈጣን የትምህርት ስርዓት የተማሩ ናቸው። በኮረምና በአላማጣ ከተሞች እንዲሁም በጸለምት ወረዳ በአዲሱ ስርዓተ ትምህርት ሲማሩ የነበሩ ተማሪዎች ደግሞ ነገ መፈተን ይጀምራሉ።
በ3ኛ ዙር የተያዙት የ12ኛ ክፍል የብሔራዊ መልቀቂያ ተፈታኞች ደግሞ በ2013 ዓመተ ምህረት ፈተናውን መውሰድ የሚገባቸው እንደነበሩ ያወሱት ዶክተር ኪሮስ የአንደኛና ሁለተኛ ዙር ተማሪዎች ፈተና እንደተጠናቀቀ ይገባሉ ብለዋል። የትምህርት ቢሮ ኃላፊ የዘንድሮ አገር አቀፍ መልቀቂያ ፈተና በመቀለ፣ ባክሱም፣ በአድግራትና በራያ ዩኒቨርሲቲዎች እየተሰጠ መሆኑን ገልጸዋል። በበይነ መርበብ ለመጀመሪያ ጊዜ የሚፈተኑ ተማሪዎች መኖራቸውም ጠቁመዋል።
ተካለ ጊዜ ፍል ይዘብሉ ሐድሽና ፈተና ስርዓት
የዘንድሮው የፈተና ስርዓት ከሌላው ጊዜ የሚለየው በኦንላይንም የሚሰጥ ነው። በመቀለ፣ በአዲግራትና በአክሱም ዩኒቨርሲቲዎች በኦንላይን የሚፈተኑ ተማሪዎች አሉን። የተወሰኑ ተማሪዎች እንጂ ሁሉም ተማሪ በኦንላይን መፈተን አይችልም። በሂደት ትምህርት ቤቶች በራሳቸው ኮምፒውተሮችንና የኢንተርኔት አገልግሎቶችን አሟልተው ሲያቀርቡ ብዙ ተፈታኞችን በፈተና አሰጣጥ ስርዓቱ ማካተት ይቻላል።
ሀፍቶም ኃይለ ማርያም ለ12ኛ ክፍል አገር አቀፍ ፈተና ተቀምጠው ካገኙዋቸው ተማሪዎች መካከል አንዱ ነው።
ስክሊሬሽን ፕሮግራም ሲኖርስ ጊዜ የነበረን
ትምህርታችንን በፈጣን የትምህርት ስርዓት ስላጠናቀቅን በቂ ጊዜ አልነበረንም። ሆኖም በምንችለው አቅም ተዘጋጅተናል። የሚከብድ ነገር ይኖራል ብዬ አላስብም።
በትግራይ ክልል 54000 ተማሪዎች የ2016 ዓመተ ምህረት የ12ኛ ክፍል ብሔራዊ መልቀቂያ ፈተና እንደሚወስዱ ዶክተር ኪሮስ ተናግረዋል። በአገር አቀፍ ደረጃ ደግሞ ከ700000 በላይ ተማሪዎች ለፈተናው እንደሚቀመጡ ተገልጿል። በትግራይ ክልል ለሁለት ዓመታት ተካሂዶ በነበረው የሰሜን ኢትዮጵያ ጦርነት ምክንያት ተዘግተው የቆዩ ትምህርት ቤቶች ዳግም የተከፈቱትና የ12ኛ ክፍል ብሔራዊ መልቀቂያ ፈተናም የቀጠለው በህወሓትና በፌደራል መንግስቱ መካከል በፕሪቶሪያው የተፈረመውን ግጭትን በዘላቂነት የማቆም የሰላም ስምምነት ተከትሎ ነው። የፕሪቶሪያው የሰላም ስምምነት ግጭትን ከማስቆም ባሻገር ትምህርትን የመሳሰሉ ማህበራዊ አገልግሎቶችም ዳግም እንዲጀመሩ ማስቻሉንና ሌሎች ትሩፋቶችም እንዳሉት የሚናገሩት ተፈራራሚዎቹ ወገኖች ቀሪ ተግባራት መኖራቸውም ያመለክታሉ። የሰላም ስምምነቱን አፈጻጸም አስመልክቶ በአፍሪካ ህብረት አማካይነት በፌደራል መንግስቱና በህወሓት መካከል ለሁለተኛ ጊዜ በሚካሄደው ስትራቴጂያዊ ግምገማ ላይ ለመገኘት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሃመር አዲስ አበባ ይገኛሉ። የትግራይ ክልል አመራሮችም ለግምገማው ወደ አዲስ አበባ ማምራታቸው ተገልጿል። ህወሓት በፌስቡክ የማህበራዊ ትስስር ገጹ እንደገለጸው በዚህ ግምገማ ምክንያት በፓርቲው የተጀመረው ድርጅታዊ ግምገማ ወደ አርብ መዛወሩን ገልጿል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባሳለፍነው ሳምንት መገባደጃ ላይ ባወጣው መግለጫ የሰላም ስምምነቱን መተግበር ዘላቂ ሰላም እንዲሰፍን ለማድረግ ዩናይትድ ስቴትስ ቁርጠኛ ናት ብለዋል። የቀድሞ ተዋጊዎችን ትጥቅ በማስፈታትና መልሶ በማዋሃድ ስራ ተፈናቃዮችን ወደ ቀያቸው በመመለስ ሂደት በሽግግር ፍትህና ተጠያቂነት በማስፈን ጉዳዮችም እንደምታገዝ መስሪያ ቤቱ በመግለጫ አስታውቋል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለ።
የፕሬዝዳንት ጆ ባይደን ብቃት አጠያያቂ በሆነበት ሁኔታ ኔቶ ጉባኤ በማድረግ ላይ ይገኛል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባላት ዩክሬን የመከላከያ አቅሟን በመታገልበት ጉዳይ ላይ ለመነጋገር ዛሬ በዚህ በዋሽንግተን ዲሲ ላይ ጉባኤ የጀመሩ ሲሆን ፕሬዝዳንት ጆ ባይደንም የቃል ኪዳን ድርጅቱ አባል ሀገራት መሪዎችን ተቀብለዋል። ከዩክሬን ጉዳይ በተጨማሪም አንዳንድ ታዛቢዎች እንደሚሉት ጆ ባይደን በህዳሩ ምርጫ የሚሸነፉ ከሆነ ቃል ኪዳኑን ከትራምፕ ተጽኖ ነጻ በሚያደርጉበት መንገድ ላይ ጉባኤው እንደሚነጋገር ተገልጿል። የአሜሪካ ድምጽ የዋይት ሃውስ ዘጋቢ አኒታ ፓውል ያደረሰችን ዘገባ እንግድ ወልዴ እንደሚከተለው አሰናድቷል።
የቃል ኪዳን ድርጅቱ ጉባኤ የገጠመው ትልቁ ጥያቄ ዩክሬን እስከመቼ በዚህ ሁኔታ ተቋቁማ ትቀጥላለች የሚለው ነው። አሜሪካውያንና እንዲሁም ከአትላንቲክ ውቅያኖስ ማዶ ላሉ ስጋት የገባቸው አጋሮች ደግሞ ራሳቸውን የዩክሬን ዋና ጠባቂ አድርገው ለሚያዩት ጆ ባይደን ተመሳሳይ ጥያቄ ያቀርባሉ። ከሳምንት በፊት ከትራምፕ ጋር ባደረጉት ክርክር ደከም ብለው መታየታቸውን ተከትሎ ከውድድሩ እንዲወጡ የሚጠይቁ ድምጾች እያየሩ በመምጣት ላይ ቢሆኑም ባይደን በፕሬዝደንታዊ ምርጫው እንደሚገፉበት አስታውቀዋል። በአሜሪካ የሚታየው ሁኔታ የ75 ዓመቱን ኔቶ ሊያዳክመው ይችላል በሚል አባል አገራቱ ስጋት አድሮባቸዋል የሚለውን ወሬ ዋይት ሃውስ ትላንት ውድቅ አድርጓል። የአሜሪካ የብሔራዊ ጸጥታ ምክር ቤትና የዋይት ሃውስ ቃል አቀባይ ጃን ከርቢ
ከአጋሮቻችን ይህን ጉዳይ በተመለከተ ምንም የሰማነው ነገር የለም። ባደረግናቸው ውይይቶች የተረዳነው ነገር ቢኖር ጉባኤው በመደረጉ ደስተኞች መሆናቸውን ነው። በተለይም ዩክሬንን በተመለከተ ልናደርጋቸው ስለምንችላቸው ነገሮችና ሌሎችም ልንፈጽማቸው ስላሰብናቸው ነገሮች ደስተኞች ናቸው።
ተንታኞች እንደሚሉት ደግሞ የኔቶ መሪዎች የባይደን ሁኔታ ቢያሳስባቸውም በአሜሪካ ጉዳይ ጣልቃ ሲገቡ እንዳይታዩ ይጠነቀቃሉ። በራይስ ዩኒቨርሲቲ የፖለቲካ ሳይንስ ምሁሩ ሪቻርድ ስቶል
በኔቶ ውስጥ ጉዳይ አሳሳቢ የሆነ ይመስለኛል። የኔቶ ሀገራት መሪዎች ጆ ባይደን ላይወዷቸው ይችላሉ። ነገር ግን ትራምፕ ፕሬዝዳንት በነበሩበት ወቅት ጸረ ኔቶ የሆኑ በርካታ ነገሮች ተናግረዋል። እነቱን ለመናገር አብዛኞቹ የኔቶ አባል ሀገራት ፕሬዝዳንት ባይደን ይመርጣሉ። ፕሬዝዳንት ባይደን የሚመርጡት ግን ባይደን ስለሚደግፉ ሳይሆን ትራምፕ ኔቶን በተመለከተ የሰነዘሩትን ዛቻ በመመልከት ነው። ይህን ጉዳይ ግን በይፋ መናገር አይፈልጉም። ምክንያቱም ይህን ካደረጉ በአሜሪካ የውስጥ ፖለቲካ ጉዳይ ጣልቃ እንደመግባት ይቆጠራል። ይህን ደግሞ ማድረግ የለባቸውም።
በቃል ኪዳኑ መሪዎች ዘንድም ሌሎች መሰንጠቆች እየታዩ ናቸው። በሃንጋሪ የቀኝ ወግ አጥባቂው መሪ በቅርቡ ሩሲያን በመጎብኘት ከፕሬዝዳንት ቭላድሚር ፑቲን ጋር ተነጋግረዋል። ጠቅላይ ሚኒስትር ቪክቶር ኦርባን ራሳቸውን በሁለቱ ተቀናቃኝ ወገኖች መሃል እንዳሉ ድልድይ አድርገው ይቆጥራሉ።
Ladies and gentlemen, in the last two and
ክብራትና ክብራን ባለፉት 2 ዓመታት ከመንፈቅ ውስጥ በጦርነት ተሳታፊ ከሆኑት ሁለቱም ወገኖች ጋር መነጋገር የሚችል አካል እየቀነሰ መጥቷል። አሁን ጭራሽ የለም ማለት ይቻላል። ሃንጋሪ ከቀሩት ጥቂት ሀገራት አንዷ ነች።
በዋሽንግተን ጉባኤ 32 አባላት ያሉት ቃል ኪዳን የዩክሬንን መከላከያ በማስተባበር ረገድ አሜሪካ ያላትን ሚና ለመረከብ አቅደዋል ተብሏል። በጉባኤው ሊደረግ የማይችለው ነገር ቢኖር ግጭቱን የሚፈታ መላ መዘየድ ነው። ፑቲን እንደሚሉት ዩክሬን ግጭቱን ለመፍታት በሚያስፈልጉ ጉዳዮች ላይ ለመነጋገር ዝግጁ አይደለችም። ይህም ሩሲያ ቆርጣ ከቀላቀለቻቸው ግዛቶች የዩክሬን ኃይሎች እንዲወጡ ማድረግን ይጨምራል። ዩክሬን በበኩሏ ደግሞ በመላ ግዛቶቿ ፍትሃዊ ሰላም ብላ የምትገልጸው እንዲሰፍን ትሻለች። ይህንን አጀንዳም ሆነ የኔቶ አባልነት ጥያቄዋን ለመግፋት ፕሬዝዳንት ቮሎዲሚር ዜሌንስኪ በጉባኤው ላይ ይገኛሉ። አኒታ ፓውል ከዋይት ሃውስ ለላከችው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
የኬንያ ቤተ ክርስቲያን ምክር ቤት ፕሬዝዳንቱ ካቢኔውን እንዲበትኑ ጠየቀ። የኬንያ አብያተ ክርስቲያናት ፕሬዝዳንቱ በአስተዳደራቸው ላይ የሚካሄደው ተቃውሞ በመቀጠሉ ካቢኔያቸውን እንዲበትኑ ጠየቀ። ፕሬዝዳንት ዊሊያም ሩቶ ተቃውሞውን የቀሰቀሰው ነው የታክስ ጭማሪ ረቂቅ አዋጅ ቢያነሱትም አንዳንድ የቤተ ክርስቲያን መሪዎችን ጨምሮ በርካታ ኬንያውያን በሀገሪቱ ተንሰራፍቷል ያሉትን ሙስና እንዲያጠዱ ይፈልጋሉ። የመሐመድ ዩሱፍ ከናይሮቢ ያደረሰን ዘገባ ስመኝሽ ቆየ እንደሚከተለው ታቀርባለች።
ፕሬዚዳንት ዊሊያም ሩቶ በርካቶች በኬንያ ለሚታየው የኢኮኖሚ ችግሮችና የሀገሪቱ ዕዳ ተጠያቂ የሚያደርጓቸውን ካቢኔያቸውን እንዲያስተካክሉ የሚደረግባቸው ግፊት እየጨመረ መጥቷል። የኬንያን ተላላቅ አብያተ ክርስቲያናትና የሃይማኖት ድርጅቶች የሚወክለው የኬንያ አብያተ ክርስቲያናት ብሔራዊ ምክር ቤትም የሩቶ አስተዳደር በመጥፎ አመራርና የሙስና ክሶች ተጨማልቋል በማለት የተቃውሞውን ድምጽ ተቀላቅሏል። የአብያተ ክርስቲያናቱ ምክር ቤት ዋና ጸሐፊ ሬቨናንድ ክሪስ ኪንያንጂ ሩቶ ሚኒስትሮቻቸውን እንዲያባረሩ ጠይቀዋል።
The president has himself said that his cabinet is incompetent. Kenyans are saying
ፕሬዚደንቱ ራሳቸው ካቢኔያቸው ብቃት እንደሌለው ተናግረዋል። ኬንያውያንም የፕሬዚደንቱ ካቢኔ ብቃት የለውም እያሉ ነው። በተጨማሪም አብዛኞቹ የካቢኔ አባሎቻቸው ሙስና ውስጥ የተዘፈቁ ናቸው። ኬንያውያን ካቢኔውን የመበተኛ ጊዜ አሁን ነው እያሉ ነው።
የሩቶ መንግስት ሀገሪቱ ያለባትን ዕዳ ለማቃለል በቅርቡ የታክስ ጭማሪ አዋጅ አቅርቦ ነበር። ሆኖም እቅዱ ባስነሳው ተቃውሞ ቢያንስ የ40 ሰዎች ህይወት ሲያልፍ ከ380 በላይ ጉዳት ደርሶባቸዋል። ተቃዋሚዎቹ በፓርላማው ህንጻ ላይ ባደረጉት ወረራ የህግ አውጪዎች እንዲሸሹ ማድረጉን ተከትሎ ሩቶ የታክስ ጭማሪ እቅዱን ውድቅ አድርገዋል። ባለፈው ሳምንት አርብ ሩቶ ቁልፍ ሚኒስትሮችንና የመንግስት ተቋማትን ማዋሃድ፣ የመንግስት መኪናዎች ለ12 ወራት እንዳይገዙ መከልከልና የመንግስት ባለስልጣናትን አላስፈላጊ የውጪ ጉዞዎች ማገድን ጨምሮ የተለያዩ የመንግስት ወጪ ቅነሳ እርምጃዎችንም ይፋ አድርገው ነበር። የኬንያ ፖለቲካ ተንታኝ የሆኑት ዲስማስ ሙዋኮ ከሩቶ የካቢኔ አባላት መካከል አንዳቸውም በሙስና ወንጀል አለመከሰሳቸውንና ሩቶም ከስልጣን ሊያባረሯቸው ላይፈልጉ እንደሚችሉ ለአሜሪካ ድምጽ ተናግረዋል።
So if the courts have not pronounced the one guilty of anything, then the probability of President Ruto
ፍርድ ቤት አንዳቸውንም በምንም ነገር ጥፋተኛ አስካላላቸው ድረስ ፕሬዚደንት ሩቶ ሰዎች እንዲባረሩ ስለጠየቁ ብቻ የካቢኔ አባሎቻቸውን የማባረራቸው ድል ዜሮ ነው። ነገር ግን እዚህ ጋር ትኩረት ሊሰጥ የሚገባው ነገር የኑሮ ውድነቱ ነው። የኢኮኖሚውን ሁኔታ በማሻሻልና ለኑሮ ውድነቱ መፍትሄ በማምጣት የመንግስት ዕዳ በአብዛኛው ኬንያውያን ላይ የማይወድቅ መሆኑን ማረጋገጥ ከቻሉ ህዝቡም ተረጋግተው እስከ 2027 ድረስ መጠበቅ ይችላል።
አንዳንድ ተቃዋሚዎች አዲስ ገለልተኛ የምርጫ ኮሚሽን እንዲቋቋም እየጠየቁ ነው። ሟካ እንደሚሉት በ20ዎቹ እድሜ ባሉ ኬንያውያን ወጣቶች የሚመራው ተቃውሞ መጠነ ሰፊ ጥያቄዎችን የነገበ ነው።
The pressure which is going to be applied by Gen Z.
ወጣቶች የሚያሳድሩት ጫና በብሔራዊ መንግስቱ ላይ ብቻ የሚወሰን አይደለም። እስከ ወረዳ አስተዳደሮች፣ እስከ ብሔራዊ ጉባኤና እስከ ቤተ ክርስቲያን አድረስ የሚወርድ ነው። በእኔ አመለካከት በኬንያ የሚመረጡ ሁሉ መሪዎች፣ ዜጎችና ሌሎች የሚመለከታቸው አካላት ትኩረት ሰጥተው እንደሚከታተሏቸው አውቀው እንዲነቁ የሚያደርግ ነው።
የኬንያ ገዢ ፓርቲ የሆነው ዩናይትድ ዲሞክራቲክ አሊያንስ ዋና ጸሐፊ ሴሎፋስ ማላላ በበኩላቸው ፓርቲያቸው መንግስት ማህበረሰቡን የሚያዳምጥበትና የሚያሳትፍበት ፕሮግራም እንደሚጀምር ተናግረዋል።
ንሙይሙ ቪዮንጎዚ ወስኩዌ ወናኩጃ ኮዋናንቺ ወካቲ ወኩራ
የፖለቲካ መሪዎች ወደ ህዝቡ መምጣት ያለባቸው ድምጽ ማግኘት ሲፈልጉ ብቻ መሆኑ የለበትም። ሰዎችን ማነጋገርና ማዳመጥ የሚኖርብናል።
አንዳንድ ተንታኞች በቅርቡ የተነሳው ተቃውሞ ኬንያውያን ቅሬታቸውን ማሰማት የሚችሉበት ቦታ ባለመኖሩና መንግስት ሊያወጣቸው በሚፈልጋቸው ህጎች ዙሪያ ህዝቡን ባለማወያየቱ የተፈጠረ ነው ይላሉ። በኬንያ አንድ ህግ ከመጽደቁ በፊት ዜጎች እንዲወያዩበት ህገ መንግስቱ ያዛል። ሆኖም የኬንያ አስተዳደሮች የህዝቡን ምላሽ ለማግኘት ጥረት ያደርጉ አይታይም። በመሐመድ ዩሱፍ ለቀረበው ዘገባ ስመኝሽ ቆየ ዋሽንግተን ዲሲ።
ተከታዩ ዘገባችን ደግሞ የአውሮፓ ምርጫን የሚመለከት ይሆናል። በፈረንሳይ ምርጫ ያልተጠበቀ ውጤት የፈጠረው አጣብቂኝ ይላል። በፈረንሳይው ከቀኝ ክንፍ ወግ አጥባቂ ይልቅ ግራ ዘመሙ ፓርቲ ባለፈው እሁድ ምርጫ የበላይነት መያዙን ተከትሎ መንግስት ወደፊት የሚቀጥልበትን ፖለቲካዊ መፍትሄ ለማግኘት ውይይት ተጀምሯል። የፓሪስ ኦሎምፒክ 3 ሳምንታት ሲቀረው በተደረገው የእሁዱ ምርጫ የትኛውም ፓርቲ መንግስት ለመመስረት የሚያስችል ወሳኝ የበላይነትን ሳይዝ ቀርቷል። የአሜሪካ ድምጿ ሊሳ ብራንት ከመዲናዋ ፓሪ ወጣ አብላ በምትገኘው ኒው ፕሌዛንት ከላከችውን ዘገባ እንግድ ወልዴ እንደሚከተል ያቀርባል።
የምርጫው ውጤት አብዛኞቹ ፈረንሳውያን የተበቁታል ነበርም። የቀኝ ወጋ ደባቂው ሳይሆን ግራ ዘመሙ ለኑቮ ፎን ፖፕሌር አዲስ ህዝባዊ ግንባር እንደማለት ነው የብሔራዊ ሸንጎውን አብዛኛ መቀመጫዎች ወስዷል። ጸረ መጤዎች ለሆነው ናሽናል ራሊ ትልቅ ሽንፈት ነበር። በመጀመሪያው ዙር ቀንቶት የነበረው የቀኝ ወጋ ጥባቂው ናሽናል ራሊ በስተመጨረሻው ውጤት የመሃሉን መንገድ ያዘውን የፕሬዝዳንት ኢማኑኤል ማክሮንን ሬኔሳንስ ተከትሎ በሶስተኛነት አጠናቋል። የማክሮን ፓርቲ ከተጠበቀው የተሻለ ውጤት ቢያስመዘግብም 100 የሚሆኑ መቀመጫዎችንና የበላይነቱን አጥቷል። ፕሬዝዳንት ማክሮን ወደፊት እንዴት መቀጠል እንዳለባቸው እስከሚወስኑ ጠቅላይ ሚኒስትር ገብርኤል አታል ለጊዜው በስልጣናቸው ይቀጥላሉ። ለግራ ዘመሙ ድል ማድረግና ለቀኝ ወጋ ጥባቂው ሽንፈት ሪፐብሊካን ግንባር በሚል አውራ ፓርቲዎች ተፈጠሩት አንድነት አስተዋጽኦ እንዳደረገ በርካቶች ያምናሉ። ገዚኔ ዌበር ጀርመን ማርሻል ፈንድ በተሰኘው ተቋም ተንታኝ ናቸው።
I think the most likely scenario right now
ግራ ዘመሞቹ አዲስ ህዝባዊ ግንባርና ማክሮንን የሚደግፈው የቅንጅት ፓርቲ ሃንሰምብል ከሌሎቹ ጋር የትብብር ስምምነት የሚያደርጉበት ሁኔታ የመፈጠሩ ድል ከፍተኛ ነው ብዬ አስባለሁ።
ወደ ቀኝ የሚያደላውን ግን መካከለኛውን መንገድ ይዘው የነበሩት ፕሬዝዳንቱና አጋር ፓርቲዎች አሁን ወደ ግራ ማዝመም ሊኖርባቸው ይችላል ተብሏል። ማክሮን ለሰባት አመታት አድርገው የማያውቁትን ከፖለቲካ ተቀናቃኞቻቸው ጋር ማስተዳደር ሊኖርባቸው ይችላል ተብሏል። የፖለቲካ ተንታኟ ገዚኔ ዌበር እንደሚሉት ማክሮን ዩክሬንን፣ የአውሮፓ ህብረትን እንዲሁም ከአትላንቲክ ባሻገር ያለውን ትብብር የሚደግፈውን የውጭ ፖሊሲያቸውን ጠብቀው ሊቆዩ ይችላሉ። ከግራ ዘመሙ ጋር ትብብር የሚፈጥሩ ከሆነ ግን ማክሮን በሀገር ውስጥ የያዙትን ጥረታን እና ሌሎችንም ማሻሻያዎች የተመለከቱ አጀንዳዎቻቸውን እንዲያቆሙ ወይም እንዲያዘገዩ ሊገደዱ ይችላሉ ተብሏል። የግራ ዘመሙንና የቀኝ ወጋ ጥባቂውን ያፎካከረው የውዱ ምርጫ እንዲሁም ፈረንሳይ ውስጥ ያለው የፖለቲካ ክፍፍል ኑይ ፕሌዘንስ በተሰኘችውና ከፓሪስ ወጣ ብላ በምትገኘው መንደር በግልጽ ተስተውሏል። ሉዊዝ ራጉ በመንደሯ ድምጽ ሰጥተዋል።
ለግራ ዘመሙ ድምጽ ሰጥቻለሁ። እኔ እማምንባቸውን እሴቶች ይከተላሉ።
ከአልጄሪያ ከመጡ ስደተኞች የተወለዱት ያኒና ከርኪኒም በዚሁ ስፍራ ድምጽ ሰጥተዋል። የቀኝ ወጋ ጥባቂው ፓርቲ አካሄድ ያሰጋቸዋል።
ሰዎች የሚያምኑባቸውን ነገሮች በመናገር ላይ ናቸው። በየቀኑ እያየነው ነው። ታሪክን አያስታውሱም። ይህ ያሳዝነኛል።
የቀኝ ወጋ ጥባቂው ናሽናል ራሊ ለአሁኑ በውጤቱ ባይደሰትም በደርዘን የሚቆጠሩ መቀመጫዎችን በሕግ አውጪ ምክር ቤት አግኝቷል። ከሶስት ዓመታት በኋላ በሚደረገው የፈረንሳይ ፕሬዝዳንታዊ ምርጫም ብርቱ ኃይል እንደሚኖረው ይጠበቃል። ሊሳ ብራያንት ከፈረንሳይ ለላከችው ዘገባ እንግዶልኝ ነኝ ዋሽንግተን ዲሲ።
አድማጭ ተመልካቾቻችን ለምሽቱ ያዝናቸው ዜና ተኮር ዘገባዎች ተጠናቀቁ። ትንታኔያችን ይቀጥላል። የሁለተኛው ምዕራፍ የመጀመሪያው ዘገባችን ንግድና ምጣኔ ሀብት ነው። በጠቅላይ ሚኒስትሩ ምጣኔ ሀብታዊ ጉዳዮች ዙሪያ ማብራሪያ ጠይቀናል። ከባለሙያዎች ምልከታና የያዝ ነው ኢትዮጵያ ተጨማሪ ብድሮችን ለማግኘት ለአምስት ዓመታት ከአበዳሪ ዓለም አቀፍ ተቋማት ጋር እያደረገቻቸው ያሉ ድርድሮች በአብዛኛው ተቀባይነት እያገኙ መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ላይ እንዳሉት ይህም ከተሳካ ተጨማሪ 10.5 ቢሊዮን ዶላር ኢትዮጵያ በቀጣይ አመታት ልታገኝ እንደምትችል ጠቁመዋል። በውጭ ምንዛሬ እጥረት እየተፈተነች ባለችው ኢትዮጵያ ተጨማሪ ፋይናንስ መገኘቱ ምጣኔ ሀብቱን ሊያነቃቃው እንደሚችል የሚናገሩት የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያዎች ግን ነገር ግን ይህም ተጨማሪ እዳ ለሀገሪቱ እንዳያስከትል ከወዲሁ ትክክለኛ የልማት ስራዎችን መለየት እንደሚያስፈልግ ጠቁመዋል። አስማማው ነው ዘገባለው።
ሰኔ 27 ቀን 2016 ዓ.ም ምረት በዚህ ተወካዮች ምክር ቤት ተገኝተው በፌደራል መንግስት የ2016 በጀት ዓመት የሥራ አፈጻጸም ሪፖርት ዙሪያ ከአባላት ለቀረቡላቸው ጥያቄዎች ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ካነሷቸው ጉዳዮች መካከል ሀገራዊ የኢኮኖሚ ሁኔታ ይገኝበታል። የዋጋ ንረት፣ ሙስና፣ ከዓለም አቀፍ አበዳሪ ተቋማት ጋር እየተደረጉ ያሉ ድርድሮችና ሀገራዊ የግብርና ምርት ሁኔታ በአባላት በጥያቄ ከተነሱ ጉዳዮች መካከል ናቸው። ጠቅላይ ሚኒስትሩ የኑሮ ውድነትን በተመለከተ በሰጡት ማብራሪያ አንዳንድ ሀገሮች ከ60 እስከ 200 በመቶ የሚደርስ ዋጋ ንረት እንዳጋጠማቸው ገልጸዋል። የኢትዮጵያውናው የዋጋ ንረት ደግሞ 23 በመቶ መሆኑን ተናግረዋል። የምጣኔ ሀብት ባለሙያው አቶ ክቡር ገና የዋጋ ንረት እየቀነሰ መምጣቱ ላይ በጠቅላይ ሚኒስትሩ ሐሳብ ቢስማሙም አሁን ያለበት ደረጃ በራሱ ግን ከፍተኛ የሚባል ነው ይላሉ።
በእርግጥ በፊት የነበረው እስከ 30 በመቶ በላይም የነበረ እንደነበረ የታወቀ ነው። አሁን ወደ 20 መሀል ላይ መሰለኝ 23 25 አካባቢ ገባል ብሎ ነው የገለጹት። በዛ መልኩ ሲገለጽ በእርግጥም እንደተቀነሰ አሃዞቹ ያሳያሉ። ግን 23ም 25ም በመቶ ገና ከፍተኛ የኑሮ ቀውስ እንደሚያመጣ ግልጽ ነው። ደሞዝ ለምሳሌ ስንመለከት አብዛኛው ያለበት ቦታ ለመሆኑ ከዋጋ ግሽበቱ ጋር አብሮ ሊሄድ አልቻለም። በዚህም ምክንያት እንግዲህ አብሮ የሚያያዙ አሉ። ህዝቡ ገንዘብ ማጠራቀም ስለማይችል ዋጋ ግሽበቱ ጋር መቋቋም ያስቸግረዋል። እንደዚሁም ደግሞ ተጠቃሚው ማለት ነው የዚህን ዋጋ ግሽበት በመመልከት የማያስፈልግም የሚያስፈልግም ንብረቶችን ለመያዝ ሩጫ አለ። እንግዲህ እነዚህን ችግሮች ስንመለከት የዋጋ ግሽበቱ ለመቀነስ እየተደረገ ያለው ውጤት ያመጣ ቢሆንም በሌላ በኩል ያ የመጣው ውጤት እስከ መቼ ድረስ በዚህ ይቀጥላል? ምን ያሻሽል? መንግስት በምን ሊያሻሽል የሚችልበትን ለማስረዳትም የተሞከረበት ሁኔታ የለም። እንደዚሁ ብቻ ተቀንሷል የሚለው ቀርቦ ነው እንግዲህ የታለፈው።
የብሔራዊ ባንክን መረጃ ጠቅሶ ካፒታል የተሰኘ የአገር ውስጥ ጋዜጣ ያወጣው አሃዝ እንደሚያሳየው ደግሞ በሰኔ ወር የተመዘገበው የዋጋ ንረት በጠቅላይ ሚኒስትሩ ከተጠቀሰው በታች 19.9 በመቶ መሆኑን ይገልጻል። ይህም ባለፈው ዓመት ባንኩ የዋጋ ንረቱ ከነበረበት 29.3 የገንዘብ ቁጥጥር ፖሊሲዎችን በመተግበር በአንድ ዓመት ውስጥ ከ20 በመቶ በታች አወርደዋለሁ በሚል ይፋ ያደረገው እቅዱ መሳካቱን ያሳወቀበት ነው። በአዲስ አበባ ዩኒቨርሲቲ የንግድ ሥራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ በእርግጥ የዋጋ ንረቱ እየቀነሰ ቢመጣም ቅናሹ አብዛኛው ማህበረሰብ የሚጠቀማቸው የፍጆታ ዕቃዎች ላይ ሳይሆን በቋሚ ንብረቶች ላይ በመሆኑ ውጤቱ መሬት ላይ ሊታይ አልቻለም ይላሉ።
የዋጋ ግሽበት በአጠቃላይ ኮንሰርን ጠቅላይ ሚኒስትሩም እንዳስቀመጡት ብሔራዊ ባንክም ባዘጋው ሪፖርት ወስደን ካየን በቁጥር ደረጃ እንደቀነሰ ያሳያል። ምናልባት ይሄ ብዙ ጥናት የሚፈልግ ሆኖ እንዳለ ሆኖ ግን ምናልባት የቀነሰበት ምክንያት እንደ ሪፖርት ላይ ወሰዱት የዛሬ ዓመት ላይ የናሽናል ባንክ ያወጣው የሞኒተሪ ፖሊሲ አለ ዋጋ ግሽበትን ለመቀነስ የባንኮች የማበደር ላይ ሊሚት ተደርጎ ከባንኮች ከብሔራዊ ባንክ የመበደርን ላይ ያለውን የወለድ መጠን በመቀነስ ኢኮኖሚ ውስጥ ሊንቀሳቀስ የሚችለውን ብር በመገደብ ዋጋ ግሽበትን ለመቀነስ የተሞከረበት ሁኔታ አለ። ይህ ሲሆን ግን በተጨባጭ መሬት ላይ ያለውን ወርደን ስናይ የፕሮፐርቲ ምንላቸው የመሬት ዋጋ የቤት ዋጋ በመጠኑም የመቀነስ ሁኔታ ታይቷል። ሆኖም ግን እነዚህ ለምግብ ፍጆታ የሚውሉትን ኮንሱም ለኮንሳምፕሽን የሚውሉትን ከወሰድን ግን በተፈለጉ መጠን ዋጋውን ቀንሷል የምል እምነት የለኝ። ተናጆች ሊኖሩ ይችላሉ። በዚህ በሲግኒፊካንት ለውጥ ይኖራል ብዬ አላስብም።
ሌላው ጠቅላይ ሚኒስትር አብይ አህመድ በማብራሪያቸው የገለጹት ኢትዮጵያ ተጨማሪ ብድሮች ለማግኘት ከዓለም አቀፍ የገንዘብ ተቋማት ጋር እያደረገቻቸው ያሉ ድርድሮችን በተመለከተ ነው። ለአምስት ዓመታት ከአበዳሪ ዓለም አቀፍ ተቋማት ጋር የተደረጉ ድርድሮች በአብዛኛው ተቀባይነት እያገኙ መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ ይህም ከተሳካ ተጨማሪ 10.5 ቢሊዮን ዶላር ብድር ሊገኝ እንደሚችል ተናግረዋል። በውጭ ምንዛሬ ጥረት እየተፈተነች ባለችው ኢትዮጵያ ተጨማሪ ፋይናንስ መገኘቱ ኢኮኖሚውን ሊያነቃቀው እንደሚችል የሚናገሩ ዶክተር ዳኪቶ ነገር ግን ይህም ተጨማሪ ዳ ለሀገሪቱ እንዳያስከትል ጥንቃቄ ያስፈልጋል ይላሉ።
እንግዲህ ብድሩ መገኘቱ አንደኛው የፋይናንሻ እንግዲህ እንደተቀመጠው ሪፖርቱ ላይ ጠቅላይ ሚኒስትሩም እንዳስቀመጡት ኮመርሻል ብድር አይደለም፣ የንግድ ብድር አይደለም። ስለዚህ ብድሮች ከአይነት ከወርልድ ባንክ ብናገኛቸው ወለዳቸውን ማነስተኛ ስለሆነ እነዚህ አይነት ሪሶርስ ወይንም ብድር ኢኮኖሚ ውስጥ ኢንጀክት በሚደረግበት ሰዓት ላይ የተሻለ ነው ብዬ አስባለሁ። ከኮስቱም አንጻር ማለት ነው። የሚከፈለው የወለድ መጠንም ከኮመርሻሉ አነስተኛ ስለሚሆን ይሄ ሪሶርስ መገኘቱ ከኮመርሻል ከመውሰድ የተሻለ ነው ብዬ አስባለሁ። በዋናነት ግን 10 ቢሊዮንም ብር ከቢመጣ ፕሮዳክቲቭ የሆነ ነገር ላይ ምርታማነትን በሚጨምር ነገር ላይ ካልዋለ
ሀገራዊ የግብርና ምርትን በተመለከተ በተያዘው ምርት ዘመን ወደ 597 ሚሊዮን ኩንታል የሰብል ምርት ይገኛል ያሉት ጠቅላይ ሚኒስትር አብይ አህመድ ይህም ካለፈው አመት በ200 ሚሊዮን ኩንታል ብልጫ እንዳለው ተናግረዋል። በኢትዮጵያ ያሉ ኢኮኖሚያዊ ችግሮችን በአብዛኛው መፍታት የሚቻለው ምርታማነትን በማሳደግ መሆኑን የሚናገሩት በአዲስ አበባ ዩኒቨርሲቲ የንግድ ሥራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ መንግስት ከቁጥር ባለፈ መሬት ላይ ምርታማነትን ለማሳደግ መስራት ይኖርበታል ይላሉ።
የሌሎች ሀገር ላይ የዋጋ ግሽበት ትልቅ ሊሆን ይችላል፣ ግን የሌሎች ሀገር አትሊስት የሆነ በሀገራቸው ሰልፍ ሰፊሸንት የሆኑበት የሚያመርቱት ነገር ይኖራል ማለት ነው። እኛ ሀገር በተለይ ጥሩ የምግብ ፍጆታዎችን ወተን ካየን ከጤፍ በስተቀር እኮ ከውጭ የማይመጣ ነገር የለም። ቲማቲምም እኮ ከሱዳን የምናመጣ ሀገር ያለ ነው ማለት ነው። በእንደዚህ ሌቨል ኢንፍሌሽንን ሙሉ በሙሉ መቆጣጠር አይቻልም። ለኢንፍሌሽን መቀነስ የሚቻለው በአንድ ሀገር ላይ ያለውን ምርታማነት መጨመር ነው። ሰው ከዚህ ጋር ተያይዞ አግሪካልቸር ሴክተሩ ተጠናክሮ የሚሄድበት እንግዲህ ቅድም እናነሳሁት ያለመረጋጋቶች አሉ። እነሱንም ብዙ ነገሮችን እንግዲህ መውሰድ ይፈልጋል ብዬ አስባለሁ። በዋናነት ግን ምርታማነት የሚጨምርበትን ሁኔታ መፈለግ እንዳለበት ነው ማስበው ማለት ነው።
አቶ ክቡር ገና በበኩላቸው ሀገራዊ የሰላም ሁኔታውን ማሻሻል ትኩረት ሊሰጠው ይገባል ይላሉ።
ሀገሪቷ የተሻለ ሁኔታ ቢኖራት ነው የዓለም መንግስታትና የዓለም የፋይናንስ ኢንስቲትዩሽን ይህን ያህል ገንዘብ ለማበደር የቻሉት በሚል ሰበብ ብዙዎቹ ወደ ሀገሪቷ ሊመጡ የሚችሉበትን ሁኔታ ያሳያል። ስለዚህ ተስፋ ይሰጣል፣ ኮንፊደንስ ይሰጣል። እንግዲህ እነዛ ኮንፊደንሶች ወደ ስራ ተለውጠው የኢኮኖሚ እድገት እንዳመጡ ከተደረገ እንግዲህ ተስፋው የተሻለ ይሆናል የሚል ነው። ዋናው መሰረታዊ ጉዳይ የምለው የዚህ ጦርነቱና በየክልሉ ያለው የሰላም ማጣት እሱም ካልተስተካከለ አስቸጋሪ ነው እድገትን በዚህ በቀላሉ ለማምጣት።
በበጀት አመቱ ከምርትና ከአገልግሎት ወጪ ንግድ 10 ቢሊዮን ዶላር፣ ከኋላ አገልግሎት 6.5 ቢሊዮን ዶላር እንዲሁም ከውጭ ቀጥታ ኢንቨስትመንት 3 ቢሊዮን ዶላር መገኘቱን የተናገሩት ጠቅላይ ሚኒስትር አብይ አህመድ በምክር ቤት አባላት በአጽንኦት የተነሳውን የሙስና ጉዳይ ለመዋጋትም መንግስታቸው ቁርጠኛ እንደሆነ ገልጸዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ሐምሌ 2 2016 ዓ.ም መሰናዷችንን ነው። ዝግጅታችንን እየፈጸምን ነው፣ እያገባደድን ነው። የመጨረሻው ዘገባችን የአሜሪካ ድምጽ ልዩ ዘገባ ነው። ከባህርና ከአየር ላይ ስደተኞችን የመከላከል ሁኔታ በዩናይትድ ስቴትስ ይመለከታል። በዩናይትድ ስቴትስ ደቡባዊ ጫፍና በኩባ መካከል በፍሎሪዳ ሰርጥ የሚባል የውሃ አካል አለ። በየቀኑ የባህር ዳርቻ ጥበቃ ተሽከርካሪ ተሽከርካሪዎች በነዚህ የውሃ አካላት ላይ አልፈው በህገወጥ መንገድ ወደ ዩናይትድ ስቴትስ ለመግባት የሚጥሩ ስደተኞችን ይቆጣጠራሉ። የአሜሪካ ድምጽ የዋሽንግተን ከፍተኛ ዘጋቢ ካሮላይን ፐርሲቲ ይህ የሚደረግበትን ሙሉ ሂደት ተከታትላ ያሰናዳችው ዘገባ ይቀጥላል።
በፍሎሪዳ ከሚገኘው ከኬይ ዌስት ዓለም አቀፍ የአየር ጣቢያ እያኮበኮብን ነው። ነገር ግን ጉዟችን መዳረሻ ያለው ሳይሆን ሌሎች ወዳሰቡበት እንዳይደርሱ ለማስቆም ያለመ ነው። የዩናይትድ ስቴትስ የጠረፍ ተቆጣጣሪ ጥበቃዎች በኬይ ዌስት እና በኩባ መካከል ያለውን የውሃ አካል በየዕለቱ ይዞሩታል። ፈለጋቸው ወደ አሜሪካ ደህንነታቸው ባልተጠበቁ ጀልባዎች ተደብቀው ለመግባት የሚጥሩ ህገወጥ ስደተኞች ላይ ያነጣጠረ ነው። የአሜሪካ ድምጽ ከኤችሲ 144 የቅኝት አውሮፕላን ባልደረቦች ጋር አብሮ እንዲጓዝ ልዩ የሆነ ፍቃድ አግኝቷል። ጠረፉ ጠባብ በሚባለው የሰርጡ አካል 150 ኪሎ ሜትር ርቀት ያለው ሲሆን 1800 ሜትሮች ጥልቀትም አለው። ኢጄ ከኒንግሃም የአውሮፕላኑ አብራሪ ናቸው።
ባደገኛ የውሃ አካል ውስጥ ትናንሽ ጀልባዎች እንዳሉ ይሰማናል። ወደ አሜሪካ ለመድረስ እየሞከሩ እንደሆነ ይገባኛል። ነገር ግን ደህንነታቸው የተጠበቀ መሆኑን ማረጋገጥ አለብን።
የበረራ አባላቱ የሚፈልጉት ለየት ያለ ነገር ነው። የአሳ ማጥመጃ ጉዞ አለም የቤተሰብ ሽርሽር ጀልባዎችን ሳይሆን ያረጀ የሚመስሉ ጀልባዎችን ነው የሚፈልጉት።
ገመድ፣ በርሜልና የወዳደቁ እንጨቶች አንድ ላይ ተይዘው የተሰራ የውሃ ላይ ጀልባ አይተን ነበረ።
ጠረፍ ጠባቂዎቹ የኩባ የውሃ ክልል ውስጥ ሌላ በቤት ውስጥ የተሰራች አንዲት ጀልባ ይዘዋል። ቢላይን ዊልስ የጠረፍ ጠባቂዎቹ የኤሌክትሪክ ቴክኒሻን ናቸው።
የራዳር ግንኙነት ነበረን። ስለዚህ እሱን ለማየት ሄድን። ባየር የሚሞላና ሁለት ሰው መጫን የሚችል ጀልባ ሲሆን ከጀርባው ሰውየው የያዘው ነገር እንደ ሞተር ነበር።
እንደ ወለስ ያሉ ባለሙያዎች ለደህንነት ሲባል በምስል ማስቀረት ያልቻልናቸውን የኢንፍራሬድ ጨረሮችን በመጠቀም በጨለማ የሚጓዙ ጀልባዎችን ማየት የሚያስችል የራዳር እይታ መቆጣጠር ያላቸው የአቪዬሽን ጥገና ባለሙያው ሮበርት ዴት ስደተኞች በእንደዚህ አይነት ሁኔታዎች በተለያየ መንገድ ምላሽ ይሰጣሉ ይላሉ።
እኛን ለመሸሽ ነው የሚሞክሩት። ከወጥመድ ለማምለጥ ዝቅ ይላሉ። ራሳቸውን ይሸፈናሉ። ለመከላከልም ይሞክራሉ። ሌላ ጊዜ ደግሞ ወደኛ እየጠቆሙ ለማሳየት ይሞክራሉ። እዚያ እያዩናቸው ይላሉ።
በዛሬው በረራ ላይ ያጋጠመው ይህንና ሌሎች እይታ ውስጥ የሚገቡ ጀልባዎች እንብዛም አሳሳቢ አይደሉም። ቢሆንም ግን የአውሮፕላኑ አብራሪ ውሃ ላይ ላሉ ባለሙያዎች የሬዲዮ መልእክት ይልካሉ።
እንዲያ ባለ ጊዜ ኢላማ የሚፈልጉ ፍለጋ ላይ የተሰማሩ ብዙ ሰዎች አሉ።
ሉቴነንት ሳሙኤል ክራውከር በፍሎሪዳ ሰርጦች ካሉት 8 የጀልባ አዳኝ ቡድኖች አንዱ ሆነው የሬይመንድ ኤቨንስ ዋና ኃላፊ ናቸው። አውሮፕላኖቹ ትናንሾቹን ጀልባዎች ወደ አስፈላጊው ስፍራ ሲመሩ መርከቦቹ ተጓዦቹን ይቀበላሉ። አንድ ምሽት መርከቡ በመቶዎች የሚቆጠሩ ኩባውያንን ለቀናት ያቆየ ሲሆን አብዛኞቹም ወደ ኩባ ተመልሰዋል። ክራውከር በሄቲ ጀልባ ላይ በመሆን ውሃውን ይቃኛሉ።
በጣም የሚያደክም ምሽት ነው። ነገር ግን አንዳንዶቹ መርከቦች በእርግጠኝነት እየሰመጡ ነበር። ስለዚህ እነሱን መታደግ ትልቅ ዕድል ነው። በአንድ መርከብ ላይ 94 በመሆን ከሌሎች የጠረፍ ጠባቂዎች ጋር የክልከላ ስራዎችን ሰርተናል። በሄቲ እንዳለው 20 አሊያም በኩባ እንዳለው 30 ሳይሆን በአንድ መርከብ ላይ የሚሆነው የጠረፍ ጠባቂ ቁጥር የላቀ ነው።
ባለፈው ዓመት 1800 የሄቲና 6600 የኩባ ዜጎች ወደ ሀገራቸው ተመልሰዋል። በባህርና በሰማይ በመሆን ከኬይ ዌስት ፍሎሪዳና ከኩባ ለተጠናቀረው የካሮላይን ፐርሲቲ ዘገባ ኤደን ገረሞ ከዋሽንግተን ዲሲ።
የተከታተላችሁት እንግዲህ በአሜሪካ ድምጽ ዋሽንግተን ዲሲ ዘጋቢዋ ካሮላይን ፐርሲቲ በልዩ ፍቃድ በዩናይትድ ስቴትስ የባህርና የአውሮፕላን ጠብ ላይ በመሳፈር የሰራችውን ዘገባ ነበረ። አድማጭ ተመልካቾቻችን ከምሽቱ 4 ሰዓት ሌል ጥቂት ደቂቃዎች ናቸው የቀሩት። አብራችሁን ስለቆያችሁ ስለነበረን ቆይታ እናመሰግናለን። ኤደን ገረመው መሰናዶን በመምራት አብራችሁ ቆይቻለሁ። አስተያየት ወይ ጥያቄ ቢኖራችሁ የአምሃሪክ ፌስቡክ ገጽ ላይ በመግባት እዛ ላይ አድርሱን። ስልክ ቁጥራችሁንም ብትተውልን እኛም ደውለን አስተያየትን እንወስዳለን። ኤደን ገረመው በድጋሚ አብራችሁ ነበርኩ። ቆንጅት ታዬ ዋና አዘጋጇ ናት። ኤልያስ አስማረ ስርጭቱን በማቀናበር አብሮን ነበር። አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን። ከመላ የአሜሪካ ድምጽ ባለሙያዎች ጋር እንሰናበታለን። ጤና ይስጥልን። Thank you.